አፍሪካ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ አቀራረብ ያስፈልጋታል ተባለ። የቻይና አፍሪካ የትብብር ፎረም በተባለው ጉባኤ ለመሳተፍ አፍሪካ መሪዎች ከጉባኤው መክፈቻ ቀደም ብለው ቤጂንግ ገብተዋል። ቻይና ከአፍሪካ ጋር ያላትን ትብብር እያጎለበተች መምጣቷን አንዳንዶቹ የብድር ጫና የፈጠረው ሲሉት፣ ሌሎች ደግሞ አፍሪካ በዓለም አቀፍ ደረጃ ያላትን ስልታዊ ወሳኝነት በአግባቡ መጠቀሟን የሚያሳይ ነው በሚል ያመኩሽታል። የአሜሪካ ድምጹ ሃሩን ማሩፍ ያጠናከረው ዘገባ ነው። ኤደን ገረመው አሰናድተዋለች።
የአፍሪካ ጉዳይ ተንታኝ ባለሙያዎችና የተለያዩ ባለስልጣናት በዚህ ሳምንት በቤጂንግ በሚካሄደው የአፍሪካ የመሪዎች ጉባኤ ለአፍሪካና ለቻይና ብዙ ጥቅሞችን ይዟል ይላሉ። እንደ ኢትዮጵያና ኬንያ ያሉ ሀገራት ከቤጂንግ የሚመጡ ግዙፍ መዋለ ንዋይ ተጠቃሚዎች ከሆኑ ሰነባብተዋል። በተመሳሳይ ቻይና ከተቀናቃኞቿ ምዕራባውያን ጋር ለመፎካከር የሚያግዟትን የጥሬ ዕቃ ፍላጎቶቿን የማሟላትና እንዲሁም ጂኦፖለቲካዊ ተጽዕኖዋን ለማሳደግ ከአህጉሪቱ ጋር ትብብር ለመፍጠር ያላሰለሰ ጥረት እያደረገች ነው የሚሉት የዩጋንዳው ዲፕሎማት አምባሳደር ሳይመን ሙሎንጎ ናቸው።
በመሰረቱ ለአፍሪካ አራት ነገሮችን ይዟል። ቻይና በአፍሪካ መሰረተ ልማት ላይ ከፍተኛ መዋለ ንዋይ በማፍሰሷ የመንገድ ግንባታ፣ የባቡር መስመሮች፣ ወደቦችና ሌሎች አስፈላጊ ተቋማትን የመሳሰሉ የመሰረተ ልማት ግንባታዎች፣ ሁለተኛው የምጣኔ ሀብት እድገት ነው። የቻይና መዋለ ንዋዮች በእውነቱ የሥራ ዕድል ፈጥረዋል። የማምረት ማዕድንና ግብርናን ጨምሮ በተለያዩ ዘርፎች የኢኮኖሚ እንቅስቃሴዎችን ማበረታታትን ያካትታል። በተጨማሪም ቻይና ከምዕራባውያን አኳያ በጥቂት ቅድመ ሁኔታዎች ብቻ ብድር ትሰጣለች። አራተኛው አፍሪካ ከቻይና ገበያዎች ተጠቃሚ የምትሆንባቸው የንግድ ዕድሎች ሲሆኑ፣ ይህም የውጭ ንግድ ገቢን በተለይም ጥሬ ዕቃዎችንና የግብርና ምርቶችን ይጨምራል።
ሙሎንጎ ከዚህ በተጨማሪም ቻይና የኢንዱስትሪ እድገቷን ዘላቂነት እንዲሁም የግዙፍ ህዝብ ቁጥሯን ፍላጎት ለማሟላት የሚያስፈልጓትን የነዳጅ ዘይት፣ የማዕድናትና ሌሎች የተፈጥሮ ግብዓቶችን ከአፍሪካ ጋር በመሰረተቻቸው የንግድ አማራጮች አማካኝነት ተጠቃሚ እየሆነችባቸው ነው ይላሉ። ሙሎንጎ የቻይና አፍሪካ ትስስር በምጣኔ ሀብቱ ዘርፍ ጠንካራ የሆነ የመሰረተ ልማት ግንባታን፣ ንግድና ጥሬ ሀብት ማውጣት ላይ ያተኩራል ይላሉ። በአፍሪካ የቻይና መዋለ ንዋይ ከሚታይባቸው ሀገራት መካከል ጅቡቲ አንደኛዋ ናት። ቻይና በጅቡቲ ወታደራዊ የጦር ሰፈር ከመገንባት ባለፈም ከሀገሪቱ መንግስት ጋር በመተባበር የኤሌክትሪክ ባቡርና የባህር ውስጥ ጠላቂ ወደብ እንዲሁም የነጻ የንግድ ክልል ጭምርን ገንብታለች። የጅቡቲ የምጣኔ ሀብትና የፋይናንስ ሚኒስትር ኤልያስ ሙሴ ድዋሌ የአፍሪካ ቻይና ትብብር ፎረም በሁለቱ ወገኖች መካከል ያለው ትብብር እንዲጎለብት የማዕዘን ድንጋይ ሆኗል በማለት ከአሜሪካ ድምጽ የአፍሪካ ቀንድ የዜና አገልግሎት ጋር በነበራቸው ቃለ መጠይቅ ከቤጂንግ በሆነው ሀሳባቸውን አጋርተዋል።
ኢንፍራስትራክቸር ፋይናንሲንግ ጋፕ ኢን አፍሪካ
በአፍሪካ ቁልፍ የሆኑ የመሠረተ ልማቶችን በተመለከተ የገንዘብ እጥረት እንዳለብን ሁሉም ያውቃል። በአፍሪካ ያለው የመሠረተ ልማት ክፍተት በዓመት በቢሊዮን ዶላሮች ነው። ስለዚህ የቻይና መሠረተ ልማት ግንባታ የገንዘብ ድጋፍ ክፍተታችንን ለማጥበብ ወይም ለመቀነስ ድጋፍ ማድረጓን በእጅጉ ዋጋ እንሰጠዋለን።
ዱዋሌ የቻይና ብድሮች ጊዜያቸውን የሚጠብቁ ቦምቦች ይሆኑ ወይ በሚል የቀረበላቸውን ጥያቄ አይስማሙበትም። የአፍሪካ ቀንድ እንደ ኮቪድ-19፣ የአየር ንብረት ለውጥ፣ የመካከለኛው ምስራቅና በቀይ ባህር ላይ ያሉ ነውጦች፣ የዩክሬንና ሩሲያ ጦርነት ጫና እያሳደሩበት ያለ የዓለም አቀፍ ለውጦች አካል ነው ይላሉ።
We need the understanding of the partners and China again confirmed standing
ያጋጠመን ያለው የዳቃ ውስጥ በበለጠ ሁኔታ ለመፍታት ቀለል ያሉ መንገዶችን ለመመልከትና ከአፍሪካ ጋር ለመቆም ያጋሮችን መረዳት እንፈልጋለን። ቻይናም በድጋሚ ይህን አረጋግጣልናለች። ነገር ግን ባለም አቀፍ የጂኦፖለቲካው ቀውስና በሌሎች የምጣኔ ሀብት ቀውሶች ታቢያ በመላው ዓለም የወለድ መጠን መጨመሩን ልብ ይያልክ። ይህም በአፍሪካና በአጠቃላይ በማደግ ላይ ባሉ ሀገራት ላይ ጫናውን ከፍ አድርጎታል። ስለዚህ ይሄ ለቻይና ብድሮች ብቻ ሳይሆን ሁሉንም የልማት አጋሮች ያካትታል። IMFና ዓለም ባንክ እንዲሁም ባለም አቀፍ አጋሮች የተነደፈው የጋራ ማቀፍም አንዱ የመፍትሄ ሐሳቦች መሆን አለበት። ነገር ግን ብቻኛው መፍትሄ አይደለም ብያምናለሁ። ስለዚህ ለቻይና ብድር ብቻ ሳይሆን ከአፍሪካ ጋር ላሉም ሁሉም የልማት አጋሮች የሚሰራ ነው።
ባለፈው አመት ቻይና ከ500 ሚሊዮን የሃይድሮ ፓወር እና የፀሐይ ኃይል ማመንጫ ፕሮጀክቶች በተጨማሪ 4.2 ቢሊዮን ዶላር ለ8 የአፍሪካ ሀገራቶች እና ለ2 ቀጠናዊ ባንኮች በ13 ብድሮች አማካኝነት ማቅረቧን የቦስተን ዩኒቨርሲቲ ዓለም አቀፍ የልማት ፖሊሲ ማዕከል መረጃዎች ማመላከታቸውን ሮይተርስ ዘግቧል። የአፍሪካ ተነሳሽነት ስራ አስፈጻሚ ዳይሬክተር እና የምጣኔ ሀብት ባለሙያው ክቡር ገና የአፍሪካ ሀገራት ወደ ብድር መጨናነቅ እንዳይገቡ ደቡ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ መቀራረብ ሊኖራቸው ይገባል ይላሉ።
So just to give you some examples, I think such loans should ensure that are transparent, with clear terms and conditions.
አንዳንድ ምሳሌዎች ልስጥ። እንደዚህ ያሉ ብድሮች ግልጽ ከሆኑ ውሎችና ሁኔታዎች ጋር መቀመጣቸው መረጋገጥ አለበት ብዬ አስባለሁ። መሰረታዊ የሆነ የምጣኔ ሀብት ውጤትና አቅም ያላቸው የገንዘብ ፕሮጀክቶች ላይ ለጥቅም ማላለባቸው እናም በአፍሪካ ያሉ ሀገሮች የብድር መጠየቂያ መሰረታቸውን በብቃት ለመቆጣጠር የዕዳ አስተዳደር ቢሮዎቻቸውን ማጠናከር አለባቸው ብዬ አምናለሁ። እንደሚመስለኝ ከቻይና ጋርም ሆነ ከማናቸውም ሌሎች ሀገራት ጋር ላቀርባቸው የምወዳቸው እነዚህ መሰረታዊ ነጥቦች ነው።
ክቡር ገና በተጨማሪም የቻይናና አፍሪካ ግንኙነትን ማመጣጠን ያሻልም ይላሉ።
Yes, equitable benefits usually is very difficult when you are debtor.
አዎ ፍታው የሆነ የጥቅም መጋራት አብዛኛው ጊዜ ተበዳሪ ስትሆን ፍታው የጥቅም ክፍፍልን ማሳካት ከባድ ነው። በአፍሪካና በቻይና መካከል የብድር መስተጓጎል ሳይከሰት ፍታው የሆነ የጥቅም መጋራት ማሳካት እንደሚመስለኝ ከባድ ነው። የሚያስፈልገው ነገር ለጋራ ጥቅም ቅድሚያ የሚሰጥ ግልጽነትን የሚያስቀድምና የረጅም ጊዜ እድገት የሚያስገኝ ሚዛናዊና ስልታዊ አጋርነት ነው። እኔ እንደማስበው የአፍሪካ መንግስታት እንደ መሰረተ ልማት ትምህርትና የጤና አጠባበቅ የመሳሰሉ የተከስኳቸው የረጅም ጊዜ እድገትና ልማትን የሚደግፉ ዘርፎች የልማት ቅድሚያ መስጠትና በግልጽ በማስቀመጥ የቻይና መዋለ ንዋዮችን ወደዛ እንዲሻገሩ ማድረግ አለባቸው። ቻይናም ለአፍሪካ ኢኮኖሚ ዘላቂ ልማት አስተዋጽኦ በሚያደርጉ ፕሮጀክቶች ላይ ኢንቨስት ለማድረግ መሞከር አለባት። በተለይም ለጭንቀት የሚዳርጉ በከፍተኛ ወለድ የሚሰጡ አጭር ጊዜ ብድሮችን ማቆም አለባት።
የምጣኔ ሀብት ባለሙያው ክቡር ገና የአፍሪካን የኢንዱስትሪ ጥረት ለመደገፍ ቻይና ተጨማሪ እሴት ላላቸው የአፍሪካ ምርቶች ገበያዋን በሰፊ መክፈት እንዳለባት ይናገራሉ። በሌላ በኩል ኡጋንዳዊው ዲፕሎማት ሳይመን ሞሮንጎ ቻይናውያንና ምዕራባውያን ከአፍሪካ ጋር በሚያደርጉት ግንኙነት ያላቸውን መሰረታዊ ልዩነቶች ቃኝተዋል።
The Western countries often engage and involve aid
የምዕራባውያን አገሮች እርዳታዎችን ከአስተዳደር ከሰብአዊ መብቶችና ከኢኮኖሚ ማሻሻያዎች ጋር በተያያዙ ቅድመ ሁኔታዎች ላይ ያስደግፉታል። ብዙ የአፍሪካ ሀገራትም ይህንን በውስጥ ጉዳይ ጣልቃ ገብነት አድርገው ይወስዱታል። ሌላው ደግሞ ደህንነትን የተመለከተ ነው። ምዕራቡ ዓለም ከሰላም አጠባበቅ ሽብርተኝነት መዋጋት ጋር ነው ወታደራዊ ትብብርን የሚያያይዘው። በተጨማሪም ዲሞክራሲን ማሳደግም አለ። ምዕራቡ ዓለም ዲሞክራሲንና ሰብአዊ መብትን እንዱም የገበላይነትን በማበረታታት ላይ ይሳተፋል።
ሙሉንጎ ቻይና በሌሎች ሀገራት የውስጥ ጉዳይ ጣልቃ ያለመግባት ፖሊሲዋ ተመራጭ ያደርጋታል ይላሉ። አፍሪካውያን በፍጹም ከምዕራባውያንና ከቻይና እንዲመርጡ ሊገደዱ አይገባም ሲሉ ተናግረዋል። ይልቁንስ የአፍሪካ ሀገራት ያላቸውን ልዩ ጥንካሬ በመጠቀም ሁለቱም ሀያላን ከሚያቀርቧቸው እድሎች ሚዛናዊነቱን በተጠበቀ ሁኔታ ተጠቃሚ ሊሆኑ ይገባል ሲሉ ይመክራሉ። ባህሩን ማሩፍ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ።